ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል።
ሰላም ጤና ይስጥልን የተወደዳችሁ የዓለም አቀፉ የአድቬንቲስት ሬዲዮ አድማጮች እንደምን አላችሁ? ከዛሬ ጀምሮ በተከታታይ ለ10 ቀኖች የሚተላለፍ ወቅታዊ መልእክት በሚል ርዕስ በፓስተር ኤፍሬም ዳዊት አማካኝነት እጅግ የሚያነቃቃና የሚባርክ ፕሮግራም ይዘንላችሁ እንቀርባለን። አድማጮቻችን ይህንን ፕሮግራም እርሶም ሌሎችንም ጓደኞችን ጋብዘው እንድትከታተሉ እንጋብዛችኋለን። መልካም የበረከት ጊዜ እንዲሆንላችሁ እንመኛለን። ወቅታዊ መልእክት በፓስተር ኤፍሬም ዳዊት።
የተወደዳችሁ የእግዚአብሔር ወገኖች እንዴት ሰነበታችሁ? በእያላችሁበት ሰላም ይድረሳችሁ ላለው ስለዚህ ሰዓትና ጊዜ እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ ወደ እናንተ ይዤ የምመጣው መልእክት እጅግ በጣም እግዚአብሔር ሊባርከን የተዘጋጀበት መልእክት፣ የወቅቱ መልእክት፣ ጌታንና እንዲሁም ይህንን ጊዜ ያማከለ መልእክት ነው የሚሆነውና ሁላችሁም ይህንን ተከታታይ ትምህርት ከዛሬ ጀምሮ የሚተላለፈውን እንድትከታተሉ ጋብዛችኋለሁ። እንግዲህ ይህንን ዘመን በምንመለከትበት ጊዜ ቤተክርስቲያን የመጨረሻውን ስራ ለመስራት የምትዘጋጅበት ጊዜ ነው። የእግዚአብሔር ሕዝብ ይህንን የተሰጠውን ስራ ወደ ፍጻሜ የሚያደርስበት ጊዜ ነው። እንዲሁም ዓለም ደግሞ ወደ ፍጻሜው እየገሰገሰበት ያለበት ጊዜ ከመሆኑ አንጻር ማለት ነው። ስለዚህ ይህንን እያሰብን ጸሎት አድርገን እንጀምራለን የዛሬውን ትምህርት። እናንተም ደግሞ ትምህርቱ በሚተላለፍበት ጊዜ ሁሉ በጸሎት እንድትሆኑ ከዚህ ሆኜ አደራላችኋለሁ። እግዚአብሔር ዛሬ እንዲያስተምረን ጸሎት እናድርግ። ቅዱስ አምላካችን እግዚአብሔር በላይ በሰማይ ያለ ክብርና ምስጋና የሚገባ በዚህ ሰዓት ቃልን እንድናጠና በቃልህ ውስጥ ያለውን ተስፋ እንድንመለከት በዛም ተስፋ እንድንጽናና ይህንን እድልና ጊዜ ስለሰጠን እናመሰግናለን። አምላካችን እስትንፋሳችን ከኛ ያልተወሰደው በህይወት የቆየ ነው ያንተን ባህሪ ክብር ለመግለጥ ነው። በመጨረሻ ዘመን ለሰዎች ልጆች ተስፋ ለመስጠት ነውና ይህንን ተስፋ ለሰዎች ለመስጠት የሚያስችለውን ቃልህን መንፈስህን ህዝብህን እንድታስተጥቅ እማጸናለሁ። እነሆ ይህ ትምህርት ጀምሮ እስከሚጠናቀቅበት ጊዜ ድረስ ከኛ ጋሩን በጌታ በኢየሱስ ክርስቶስ አሜን። ዛሬ የምንመለከተው ርዕስ መንፈስን መለየት የሚል ነው። በዚህ ርዕስ ዙሪያ እግዚአብሔር በቃሉ ውስጥ የሰጠውን እውነት እንመለከታለን። ያውም ስለ መንፈስ ቅዱስ የሆነውን እውነት። እንግዲህ ለሰው ልጆች እጅግ በጣም በተለይ ለክርስቲያኖች ለአማኞች የተሰጠው ትልቁ ተስፋ የእግዚአብሔር የመንፈስ ቅዱስ ስጦታ ነው። ይህ ስጦታ ሰው እንዲድን የሚያደርግ ነው። ይህ ስጦታ ሰው ከዳነ በኋላ ያዳነውን አምላክ ለሌላው እንዲያካፍል የሚያደርግ ነው። ይህ ስጦታ ፈተናን፣ መከራን፣ ችግርን እንድናልፍ የሚያደርግ ነው። ከሁሉ በላይ ይህ ስጦታ የእግዚአብሔርን ፍቅር ፍንትው አድርጎ በሕይወታችን እንዲያሳይ የሚያደርግ ነው። ነገር ግን እንደው መንፈስን መለየት የሚለውን ከማየታችን በፊት ለምንድን ነው ይህንን ርዕስ የመረጥ ነው የሚለውን ከመመልከታችን በፊት ክቡር ስለሆነው ስለ መንፈስ ቅዱስ ልናይ ነው እና አደራ የምላችሁ ጅግ በሰከነ መንፈስ እየጸለያችሁ ይህንን እንድትከታተሉ ነው። እንግዲህ ወደ እግዚአብሔር ቃል እንሄዳለን። ስለ መንፈስ ቅዱስ የሚያስተምረውን ከመጀመሪያው ጀምሮ እንመለከታለን። በእነዚህ በአንድ በሁለተኛው ክፍል ጭምር ይህንን እየተመለከተን እንቀጥላለን ማለት ነው። እንግዲህ በዘፍጥረት ምዕራፍ አንድ ቁጥር 2 ላይ በመጀመሪያ ስለ እግዚአብሔር መንፈስ የተጠቀሰውን እናያለን። ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበር፣ የእግዚአብሔርም መንፈስ በውሃ ላይ ሰፍፎ ነበር ይላል። ይሄ ሰፍፎ የሚለው ቃል ይንቀሳቀስ ነበር ወይም በእግዚአብሔር መንፈስ አማካኝነት አንድ ሥራ ሊሰራ እንደ ተጀመረ የሚያመላክት ነው እንጂ መንፈስ እንዲሁ ዝም ብሎ የተቀመጠበትን ሁኔታ የሚያሳይ አይደለም። እንግዲህ አንድ ሂደት ውስጥ የእግዚአብሔር የመንፈስ ኃይል ሲንቀሳቀስ ፍጥረት እውን ወደ መሆን የመምጣትን ደረጃ ሊያሳይ እንደሆነ ነው የምንመለከተው። ስለዚህ መንፈስ ያለበት የአምላክ መንፈስ ያለበት ቦታ በዛ አዲስ ነገር ሊሆን በዛ አዲስ ፍጥረት ሊሆን ሰማይና ምድር ከተፈጠረ በኋላ ቅርጽ ቢስ ሁሉም ጨለማ በውሃ የተዋጠ ነበር። ስለዚህ የአምላክ መንፈስ በሚመጣበት ጊዜ ያንን መስመር ለማስያዝ መልክ ለማስያዝ እንደሆነ እናስባለን። ሌላው ከዚህ ጋር ተያይዞ ጌታችን ኢየሱስ ክርስቶስ ስለዚህ በውሃ ላይ ስለነበረው መንፈስ ወይም በፍጥረት መጀመሪያ ላይ ስለነበረው መንፈስ ሲናገር ዮሐንስ 6:63 ምን ይላል? ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም ይላል። ስለዚህ ህይወት ለሌለው ነገር ህይወት ለመስጠት ነበር በዘፍጥረት ምራፍ 1 በመጀመሪያው ቀን እግዚአብሔር መንፈስ በዛ ስፍራ የነበረው። እኔ የነገርኳችሁ ቃል መንፈስ ነው ህይወትም ነው ይላል። እንግዲህ እዚህ ጋር ብዙ ነገር አለ። ጌታችን የሚናገረው ቃል ለኛ መዳን የሚሆነው ከድነት ጋር ያለው ቃል ምንድነው? ህይወት ያለው ነው። እንዲሁ ባዶ አይደለም፣ ህይወትን የሚሰጥ ነው። ብንሰማው ህይወትን ይሰጣል ማለት ነው ያ የጌታ ቃል ያ የእግዚአብሔር መንፈስ። ስለዚህ ስጋ ምንም አይጠቅምም የሚለውን አጽንኦት ሰጥቶት ጌታችን ኢየሱስ ክርስቶስ ሲናገር እንመለከታለን። እንዲሁም ከዚህ ከፍጥረት ጋር ተያይዞ የእግዚአብሔር መንፈስ ሚና ስንመለከት ኢዮብ 33:4 የእግዚአብሔር ባሪያ ኢዮብ የሚናገረው እንመለከታለን። የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ህይወት ሰጠኝ። እንግዲህ ሰማይን ምድርን ብርሃኑን እንደገና ደግሞ በ ምድር ላይ ያሉ የምድር ሰራዊት የሰማይ ሰራዊት እንሶችን አዋፋትን እንዲሁም የባህር ሰራዊት አሶችን ብቻ ሳይሆን በመልኩና በአምሳሉ የተሰራው ሰው ራሱ በምድር የተፈጠረው በመንፈስ እንደተፈጠረ ይናገራል። እግዚአብሔር በእፍ በሚልበት ሰዓት ያ መንፈስ ያ እስትንፋስ ወደ ሰው ሄዶ ሰውን ህያው እንዳደረገ እንመለከታለን። እንግዲህ በፍጥረት ላይ ያለውን የመንፈስን ሚና ነው የምንመለከተው። ቀጥሎ ሰውን በመፍጠር ብቻ ሳይሆን በተለይ ጌታችን ወደዚህ ምድር በሚመጣበት ሰዓት ላይ ስጋ እንዲለብስ መለኮት ሚናን የተጫወተው ይህ በፍጥረት ላይ የነበረው የእግዚአብሔር መንፈስ ነው። እንግዲህ በማስተማሩ በተአምራቱ እንደገና ደግሞ በኋላ ላይ እንመለከታለን ወደ መስቀል ሲሄድ ከዛም ደግሞ ሞትን አሸንፎ ትንሳኤ ሲሆን የእግዚአብሔር የመንፈስ ቅዱስ ሚና ምን እንደሆነ እናያለን። በማቴዎስ ምዕራፍ 1:20 ላይ መለኮት ስጋ በሚለብስበት ጊዜ የሚሆነውን መልአኩ ለዮሴፍ ሲናገር እንዲላል። እርሱ ግን ይህን ሲያስብ ዮሴፍ እጮኛ ማርያምን አርግዛ በማየቱ በስውር ሊተዋት አሰበ። እነሆ የጌታ መልአክ በህልም ታየው እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ ምን አትበል አትፍራ። አያችሁ፣ አምላክ በሐሳቡ የነበረውን ለሰው ልጆች መዳን የመጀመሪያ የሆነውን ደረጃ ያውም የእግዚአብሔር ወልድ ስጋ መልበስን እውን ያደረገው ማን ነው? መንፈስ ቅዱስ ነው። ለዚህ ነው በፍጥረትም በድነትም መንፈስ ቅዱስ መካከለኛውን ትልቁን ሚና የሚጫወተው። አሁን እንደገና ሰማይና ምድርን አዲስ አድርጎ በመፍጠር እኛንም አዲስ አድርጎ በመፍጠር ይህ መንፈስ የሚጫወተውን ሚና እንመለከታለን። ጌታችን ተወለደ፣ በምድር ላይ ህይወቱን አደረገ፣ 30 ዓመት ሲሞላው ደግሞ ማስተማሩን መስበኩን የእግዚአብሔር መንግስት እንደደረሰች ለሰዎች ልጆች የምስራች መናገሩን ጀመረ። ይህንን ያደረገው በመንድ ነው በእግዚአብሔር መንፈስ። ከዛ በኋላ ብዙዎችን ፈወሰ፣ ተአምራትን አደረገ፣ አጋንንትን አወጣ፣ እርኩሳን መናፍስትን ከሰዎች ውስጥ ሲያባርር ሲከስስ እንመለከታለን። ይህንን ሁሉ ያደረገው በመንድ ነው በእግዚአብሔር መንፈስ ነው። ይሄ እንግዲህ ለኛ ደግሞ ምን ያህል እንደሚያስፈልግ ዛሬ ማሰብ እንችላለን። በተለይ ስለ ጌታችን አገልግሎት አስቀድሞ ነቢያት በክርስቶስ መንፈስ ስለ ክርስቶስ እንደተናገሩ ይታወቃል። ኢሳይያስ 48:16 ላይ እግዚአብሔር ቃል ሲናገር ወደ እኔ ቅረቡ ይንንም ስሙ፣ እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ካለ በኋላ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ይሄ ትንቢት ነው ስለ መሲሁ ወይም ኢየሱስ ስለ ራሱ የሚናገረው ቃል። እንግዲህ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ማለት ለኔ ጅማሬ ጊዜ መነሻ የለውም ለፍጻሜም እንዴ። አሁን ግን በመድር ላይ የመጣሁት ጌታ እግዚአብሔርና ማልከውኝ ነው መንፈስ ልከውኝ ነው ይላል። ጌታ እግዚአብሔር የሚለው እግዚአብሔርን አብ፣ መንፈስ የሚለው ደግሞ መንፈስ ቅዱስን ይወክላልና ይሄንን ያገልግሎት ዘመኑን ጌታ በመድር ላይ ከዛሬ 2000 ዓመት ገደማ በሚጀምርበት ጊዜ በዚሁ በመንፈስ ቅዱስ አማካኝነት እንደሆነ እንደሰበከ እንደመሰከረ ስለ እግዚአብሔር ይናገራል። እንግዲህ ይሄንን እየተመለከተን ነው በፍጥረት ከዛ በኋላ ደግሞ በድነት እንዲሁም የድነትን ደግሞ ዋናውን ስራ የሚሰራውን መስዋዕትነትን ራሱን መስዋዕት አድርጎ የሰጠውን ኢየሱስን ስጋ በመልበስ መንፈስ ቅዱስ የተጫወተውን ሚና ተመልክተናል። ጌታችን ደግሞ ስለ መንፈስ ቅዱስ የተናገረውን በአዲስ ኪዳን አገልግሎቱን በሚያደርግበት ጊዜ እንመልከት። ዮሐንስ 16:7 እኔ ግን እውነት እነግራችኋለሁ እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኝ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል። ጌታችን ኢየሱስ ይህንን የሚናገርበት ሁኔታ ምንድን ነው ብለን ስናይ የመስቀሉ ጥላ አጥሎበት ወይም ከሩቅ አንጃቦበት እየተመለከተ ሳለ ነው። ስለዚህ መስቀሉ አለ ከፊት፣ ከዛ ሞት አለ፣ ከዛ የደቀ መዛሙር ተስፋ መቁረጥ አለ፣ ከዛ በኋላ የጌታችን ወደ ሰማይ መሄድ አለ። ነገር ግን እዚህ ጋር የተናገረውን ወገኖች በደንብ እንድትመለከቱ ጠይቃችኋለሁ። አጽናኙ ወደ እናንተ አይመጣም። እንግዲህ ሰው መጽናናት የሚያስፈልገው በሚያዝንበት ሰዓት ነው። ሰው ወዳጁን በሚያጣበት ሰዓት፣ በተለይ በዚህ ዘመን እጅግ ሞት የበዛበት ወገኖቻችንን በጣም በፍጥነት የምናጣበት ዘመን ሆኗል። ይሄ እንግዲህ እግዚአብሔር እኛን አንድ ነገር ሊነግር የፈለገበት ጊዜ ነው። ብዙዎቻችን በሐዘን እንዋጣለን። ደግሞም ከዛ አልፎ ወዳጅን ወይም ወገንን ማጣት ብቻ ሳይሆን በህይወታችን ላይ በሚመጡት ብዙ ችግሮች እንጨነቃለን። መከራ አለ፣ ተስፋ መቁረጥ አለ። በዛ ጊዜ ግን የሚያጽናና ትልቅ ተስፋ ተሰጥቷል ወገኖች። ይህ እውነት ነው፣ እውንም ይሆናል ደግሞ ብናምንና ብንጸልይ በህይወታችን። ይህ መንፈስ ግን ሊመጣ እኔ ምን ያስፈልገኛል? መሄድ ያስፈልገኛል። እንግዲህ መለኮት ትልቅ መስዋዕትነት የከፈለበት አንዱ ራሱን ስጋ በመልበስ ስጋ በማልበስ መወሰን ነበረ። ጌታችን ኢየሱስ ይህንን መለኮታዊነቱን በሚወሰንበት ጊዜ ነገር ግን ሊወሰን የማይችለው የእሱ መንፈስ ግን እሱን በመወከል በዚህ ምድር ላይ እንደሚመጣና እሱ በሌለበት የእሱን ማንነት እንደሚገልጥ የሚናገርበት ጊዜ ነው። ስለዚህ እኔ መሄድ አለብኝ፣ ከዛ በኋላ እሱ ይመጣል የሚል ተስፋ ነው። ምንድን ነው የሚያደርገው? እርሱ መጥቶ የመጀመሪያው ስለ ኃጢአት ይወቅሳል ነው። እንግዲህ የእግዚአብሔርን ሕግ መተላለፍ ኃጢአት እንደሆነ መጽሐፍ ቅዱስ ያስተምራል። ሰዎች ኃጢአት መስራታቸውን የሚናገረው በእግዚአብሔር ሕግ አማካኝነት የእግዚአብሔር መንፈስ ነው። ለዚህ ነው ሕጉ ምን የሆነው? ማሳያ፣ ማንነታችንን መግለጫ የሆነው፣ መስተዋት የሆነው። ስለዚህ ይሄንን የሚያደርግ በተለይ በዚህ ዘመን ሕግ ተሽሯል ተብሎ በይፋ በመድረክ በአደባባይ በሚስተማርበት ጊዜ ሰውን ከዚህ ክፉ ነገር እንዲመለስ የእግዚአብሔርን ትእዛዝ ሆነ መታዘዝ እንዲመጣ የሚወቅሰው ይህ እግዚአብሔር መንፈስ ነው። ሁለተኛው ስለ ጽድቅ ነው። እንግዲህ የህይወት ምሳሌ የሆነው ጌታ ኢየሱስ ጽድቃችን ነው። የኛ ጽድቅ የመርገም ጨርቅ ነው። እኛ ለመዳን የምናደርገው ጥረት ሁሉ መጨረሻው ሞት ነው። በምንም አይነት ሁኔታ በመስቀል ላይ በተፈጸመው ስራ ሰው ልጅ ወይም መላእክት ወይም ቅዱሳን በመጨመር የሚያደርጉት የመዳን ድርሻ የለም። ያንን ሁሉ የሚወጣው ማን ነው? ጌታችን ኢየሱስ ነው። ተወጥቶም ጨርሷል። አሁንም በሰማይ ያማልዳል ለሚፈልጉት ሁሉ ይህንን ጽድቅ የተትረፈረፈውን የእግዚአብሔርን ጽድቅ ይሰጣል። ስለዚህ ባህሪውን ማለት ነው፣ ህይወቱን ማለት ነው እንድንኖር መንፈስ ቅዱስ ያስቸኩለናል። በመጨረሻ ላይ ስለ ፍርድ ይወቅሳል ይላል። እንግዲህ ይህንን ባለማድረግ የእግዚአብሔርን ሕግ ባለመታዘዝ የኢየሱስን ጽድቅ ባለመቀበል ህይወት የምንጸና ከሆነ መጨረሻ ላይ ሰይጣን እንደተፈረደበት እኛም እንደሚፈረድብን ይህ ቃል ያስረዳል። ስለዚህ ስለ ኃጢአት በእኔ ስለማምኑ ነው፣ ስለ ጽድቅ ወደ አብ ስለምሄድ ከዚህ በኋላ ስለማታዩኝ ነው፣ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። በእምነት መጽደቅ ጌታ ኢየሱስን ዛሬ በአይን አናይም፣ መንፈስ ቅዱስን በአይን አናይም። ነገር ግን ቃሉ ተናግሯል። በቃሉ ውስጥ ያለው እውነት በኔ ህይወት ይፈጸማል ብለን ምን ማለት አለብን? ማመን አለብን። ይህንንም እምነት እግዚአብሔር መንፈስ እንደሚሰጥ እንረዳለን። እንግዲህ ጌታችን ኢየሱስ ክርስቶስ እንዴት እንደተወለደ፣ ከዛ በኋላ አገልግሎቱን እንዴት እንደፈጸመ፣ እሱ የሰጠውን ተስፋ አይተናል። በኃጢአተኞችም ህይወት የሚወቅሳቸው የሚያርማቸው እንደገና ደግሞ የሚያጽናናቸው ህይወታቸውን በቃሉ ወይም በተስፋው ብርሃን የሚያበራና ለመጨረሻውም ደግሞ መንግስት ለእግዚአብሔር መንግስት የሚያዘጋጃቸው ይህ መንፈስ እንደሆነ እንመለከታለን። ብዙ ጊዜ ሰዎች እኔ የሚያጋጥመኛ እጅግ በጣም ታላቅ ስለሆነው ስለ መንፈስ ቅዱስ ምንነት ወይም ማንነት ለማወቅ ጊዜ ይወስዳሉ። ምንድን ነው መንፈስ ቅዱስ? ማን ነው መንፈስ ቅዱስ የሚለውን ለማወቅ ሰዎች ብዙ ጥረት ያደርጋሉ። እንደውም አንዳንዶች የተለያዩ ጥቅሶችን ሰብስበው እነዛን ጥቅሶች ወደ አንድ ትልቅ ሐሳብ እንዲመጣ በማድረግ ብዙ ማብራሪያ ለመስጠት ይሞክራሉ። ነገር ግን ወገኖች ያ ብዙም አይጠቅም። የሚጠቅመው በቃሉ ላይ በግልጽ የተጻፈውን እኛ አምነን መቀበላችን። ከሁሉ በላይ የሚያስፈልገን ደግሞ ስለ መንፈስ ቅዱስ ምንነት ወይም ማንነት ማወቅ ሳይሆን በመንፈስ ቅዱስ መሞላት ነው። ምክንያቱም መቼም ልናውቀው አንችልም። አምላክ ውስን አይደለም፣ ወሰን የለሽ ነው። እኛ አእምሯችን ውስን ነው። በዚህ ውስን በሆነው አእምሯችን እንደዚህ እንደዚህ ነው ብለን ልናውቅ አንችልም። ይህንን የከበረውን የእግዚአብሔር መንፈስ በቃሉ ላይ የተገለጠውን ግን በእምነት ተቀብለን ይልቅ በዚህ መንፈስ ለመሞላት ሙሉ በሙሉ በእሱ ለመዋጥ መጸለይ፣ በመጽሐፍ ቅዱስ ደግሞ የተቀመጠውን መስፈርት ወይም ኮንዲሽን ማሟላት ያስፈልጋል። እንግዲህ በዮሐንስ 15:26 ትምህርታችንን ስንቀጥል ሳለ የእግዚአብሔር ቃል እንዲሁም ዮሐንስ 16:13 የሚናገረውን ስንመለከት ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ አያችሁ አሁንም አጽናኝ ይላል፣ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። አጽናኝ ነው፣ እንደገናም የእውነት መንፈስ ነው። የሚወጣው ከማን ዘንድ ነው? ከአብ ዘንድ ነው። ያንን እኔ እልክላችኋለሁ ይላል። እርሱ ስለ ማን ይመሰክራል? ስለ እኔ ይመሰክራል። ይህ የእውነት መንፈስ የሚመሰክረው እውነተኛ የሆነውን ምስክርነት ነው፣ ስለ ክርስቶስ ነው። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና። ይሄ በአብ በወልድ በመንፈስ ቅዱስ መካከል ያለውን ፍጹም ስምምነት የሚገልጥ ነው። መንፈስ ከራሱ የሚናገረው ነገር የለም። ጌታ ኢየሱስ ያስተማረውን ወይም ዛሬ ሊያስተምረን የሚፈልገውን እንደሆነ እንመለከታለን። እንግዲህ የመንፈስ ቅዱስ ምንነት ሚስጥር ነው። ሰዎች ይህንን መግለጥ አይችሉም፣ ምክንያቱም ጌታችን አልገለጠላቸው። ስለዚህ በዛ አይደለም ጊዜያችንን ማባከን ያለብን። ጊዜያችን ማባከን ያለብን እኔ ዛሬ በመንፈስ ተሞልቻለሁ ወይ የሚለው ነው። እንግዲህ ይህንን የመንፈስ ማንነት ወይም አሰራር በጣም በመጽሐፍ ቅዱስ ለመረዳት ከመከሩ ሰዎች መካከል ኒቆዲሞስን እናገኛለን። ዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ በምሽት መጣ፣ ጌታ ኢየሱስ ክርስቶስን በብዙ አነጋገረው። እንግዲህ ከእግዚአብሔር ካልተላከ በቀር ይህንን የምታደርገውን ማንም እንደማያደርግ እናውቃለን አለው። ግን የሚያስፈልገው አንድ ነገር ብቻ ነበር። ጌታ ኢየሱስ ክርስቶስ የኒቆዲሞስን ንግግር አቋርጦ እውነት እልሃለሁ ከውሃና ከመንፈስ ካልተወለድክ በቀር ወደ እግዚአብሔር መንግስት ልትገባ አትችልም አለው። ይህ እንዴት ሊሆን ይችላል የሚለውን እንደጠየቀ እንመለከታለን። እንግዲህ ሰው ወደ እግዚአብሔር መንግስት ሊገባ የሚችለው ከውሃና ከመንፈስ ሲወለድ ነው። ውሃ የሚለው በዋናነት ጥምቀትን ይወክላል። መንፈስ የምንለው ዛሬ የምናየው እግዚአብሔርን መንፈስ ይወክላል ማለት ነው። ንፋስ ወዴት እንደሚነፍስ አይታወቅም። ነገር ግን ሲነፍስ ሽው ሲል ፊታችንን ሲያቀዘቅዝ፣ እንዲሁም ዛፎችን ቅጠሎችን ሲያንቀሳቅስ፣ አንዳንዴም ደግሞ ሲበረታ ነገሮችን ሲያንቀሳቅስ እቃዎችን ወይም ትልልቅ ህንፃዎችን ይዞ ሲሄድ እንመለከታለን። ነገር ግን አይነፍስም አይባልም፣ ይነፍሳል። አናየውም፣ ውጤቱን ግን እንመለከታለን። ልክ ከመንፈስ የሚወለድ እንደዚህ ነው። መንፈስ ቅዱስ ዛሬም አለ ወገኖቼ፣ ይሰራል። ሰውን ለዘላለም ህይወት ያዘጋጃል። በዮሐንስ 14 ቁጥር 16 ላይ እንደገና የጌታን የተስፋ ቃል ስንመለከት እንዲላል ብትወዱኝ ትእዛዜን ጠብቁ። አያችሁ፣ ይሄ እጅግ በጣም አስፈላጊ ነው። እዚህ ላይ ማስመር አለብን። በዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ነው የሚለው መጽሐፍ ቅዱስ። ስለዚህ የዘላለም ህይወትን ለማግኘት ጌታን ማመን ያስፈልጋል። በዚህ ስፍራ ደግሞ መታዘዝ መስፈርት ሆኖ መጥቷል። ለምን? እኔም አብን እለምናለሁ። ይህንን ብታደርጉ ማለት ነው ብትታዘዙ። ለምንድን ነው አብን ምለምነው? ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። አሁን እኔ ከእናንተ ጋር አለው በአካል ታዩኛላችሁ፣ ነገር ግን ይሄዳለሁ። ልክ እንደኔ የሚያጽናና የኔ ወኪል ይመጣል። እርሱም ዓለም የማያየው አያችሁ፣ ዓለም የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ዓለም በሚታይ በሚዳስስ በሚጨበጥ በሚቀመስ በሚሰማ ነገር ነው ዛሬ ይሄ ትክክል ነው ብሎ ሊቀበል የሚችለው። ነገር ግን መንፈሳዊ ነገር እንዲህ አይደለም። ዓለም አያውቀውም፣ ዓለም አያየው። እኛስ እንዴት እናየዋለን? ኢየሱስን እንደ ግል አዳኝ የምንቀበልና ትዛዙን የምንታዘዝ ሰዎች በእምነት እንመለከተዋለን ሲቀይረን ህይወታችንን ለሰማይም ብቁ ሲያደርገን። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ምን ትሉታላችሁ ታውቁታላችሁ ይላል። ብዙ ጊዜ ሳይሰመርበት የሚቀረው ነገር ምንድን ነው? ትዕዛዝን መታዘዝ በእግዚአብሔር መንፈስ ለመሞላት ቅድመ ሁኔታ ነው። በአመጽ ህይወት ሰው እየተመላለሰ የእግዚአብሔርን ፍቃድ ካወቀ በኋላ ያንን ፍቃድ ለመኖር ባለመፈለግ በአመጽ ህይወት እየተላለፈ የእግዚአብሔር መንፈስ አይሰጥም። ስታስቡት ለምን ይሰጣል? የእግዚአብሔር መንፈስ የእግዚአብሔርን ስራ እንድንሰራ፣ የመንፈስ ቅዱስን ፍሬ እንድናፈራ፣ ኢየሱስ ምጻት እውን እንዲሆን ቤተክርስቲያን ስራዋን እንድትጨርስ ነው የሚሰጠው። ነገር ግን የአመጽ ህይወት የክርስቶስ ህይወት ስላልሆነ እንዴት ሰው መንፈስ ቅዱስን ተቀብሎ ጌታ ኢየሱስን በአመጽ እየተላለፈ ሊያሳይ ይችላል? ይሄ ሊሆን አይችልም። ስለዚህ መታዘዝ 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 ቅድመ ሁኔታ ነው። አስርቱን ትዕዛዝ ማለት ነው የእግዚአብሔርን ሰባተኛውን ቀን ሰንበትን ጨምሮ። ሌላ እንመልከት አንድ ጽሑፍ፣ በተለይ ሐዋርያት የሐዋርያ ሥራ የሚል ገጽ 51 ላይ እንዲህ ይላል፣ በሐዘንና ችግር ግዚያቶች የሚታየው ጨለማና የወደፊቱም ተስፋ የሚያስቆርጥ ሲሆን ረዳተ ቢስና ብቸኞች እንደሆንን ሲሰማን ይህን ጊዜ ነው መንፈስ ቅዱስ በእምነት ለተጸለየ ጸሎት መልስ ሆኖ ወደ ልባችን መጽናናትን ይዞ የሚመጣ ይላል። እንግዲህ ወገኖቼ ለሚታዘዙት የሚሰጠው የእግዚአብሔር መንፈስ የሚያጽናና መንፈስ ነው። በትንቢተ ኢሳይያስም ላይ እንመለከታለን ሕዝቤን አጽናኑ ይላል። ሰው ሰውን ሊያጽናና አይችልም። በዚህ ዘመን ሰው ሊጽናና የሚችለው ሊጽና የሚችለው ሊታነጽም የሚችለው ቤተክርስቲያን በዚህ መንፈስ ነው። ዛሬ የምናየው ጨለማ ነው፣ ተስፋ የሚያስቆርጥ ነው። ሰዎች ረዳተ ቢስና ብቸኞች እንደሆኑ ይሰማቸዋል። እንደውም አንዳንዶች በጣም ራሳቸውን እስከ ማጥፋት ድረስ ይደርሳሉ። ነገር ግን በዚህ ሰዓት እናት አባት፣ ሚስት ባል፣ ልጅ፣ ወገን፣ ወዳጅ ባይኖር የሚያጽናና የተሰጠው የተስፋ ቃል እንደሚናገረው የእግዚአብሔር መንፈስ ነው። ስለዚህ ዛሬ ጋብዛችኋለሁ ይህንን ትምህርት ስንጀምር ሳለ ይህንን መንፈስ ወደ ህይወታችሁ እንድትጋብዙ ከእናንተ ጋር በማንኛውም ሰዓትና ቦታ ብትሆኑ ሊሆን የሚችለውን መንፈስ በእምነት እንድትጠሩ፣ ያም ደግሞ በሚወቅሳችሁ የእግዚአብሔርን ቃል እንድትታዘዙ፣ በሚያመላክታችሁ ሁሉ እንድትታዘዙት፣ ስራውንም እንዲሰራ እንድትፈቅዱ እኔ አደራ አላችኋለሁ። ይህንን የእግዚአብሔርም ቃል ይመክራል። ትምህርታችንን ስንቀጥል ሐዋርያ ሥራ 5:31 ላይ ከመታዘዝ ጋር ተያይዞ ይህን እግዚአብሔር ይላል ሐዋርያው ጴጥሮስ ነው የሚናገረው፣ ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እንግዲህ ሐዋርያት ስብከታቸውን ቀጠሉ። በኋላ እንመለከታለን የእግዚአብሔር መንፈስ ወረደ። ከዛ በኋላ ብዙ ሰዎች ተወቀሱ። ምን እናድርግ የሚለውን ቃል እየጠየቁ ወደ መዳን እቅድ ወይም ዓላማ ይገቡ ነበረ። ስለዚህ ጌታ ኢየሱስ ክርስቶስ መጣ፣ እግዚአብሔር አብ ላከው፣ እናንተ ግን ሰቀላችሁት። ይህንን ደግሞ ማን ከፍ ከፍ አደረገው ወይም ከሞት አስነሳው የሚለውን ያመላክታል እግዚአብሔር አብ እንደሆነ። ይሄ ትንሣኤ፣ ይህ የተነሳው ኢየሱስ ደግሞ እውን እንደሆነ እኛም ምስክር ነን የሚለውን ይናገራል። ቀጥሎ እኛም ለዚህ ነገር ምስክሮች ነን፣ ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። እኛ ብቻ አይደለንም የምንመሰክረው፣ እግዚአብሔር ለማን ነው የሚሰጠው? ለሚታዘዙት የሰጠው መንፈስ ቅዱስ እሱ ደግሞ ምስክር ነው። ዛሬ ብዙዎች ጌታ ኢየሱስ ክርስቶስ አዳኝ እንደሆነ ይመሰክራሉ። ነገር ግን ምን አይነት አዳኝ ነው ጌታችን? አምላክ እንደሆነ ይመሰክራሉ። ምን አይነት አምላክ ነው? ፈጣሪ ሁሉን የሚችል አምላክ እንደሆነ ይናገራሉ። ወገኖቼ እግዚአብሔር ትዛዝን እየሰጠ አምላክ እንደሆነም መመስከር መቻል አለብን። መንፈስ ቅዱስ ሌላ አይነት ምስክርነት አይሰጥ ከቃሉ ውጪ። ቃሉ ደግሞ ቀደም ተመልክተናል መታዘዝ ለዛ መንፈስ ቅዱስ መሞላት መስፈርት ወይም ቅድመ ሁኔታ እንደሆነ እንመለከታለን።
It's a little bit I see down there God way Kegi ta gav se te fon me ye kanu Kese ma ye te rake Yam nas denna ki vikron Ye se te gita ime rahad way stana bereket nau dallewe sede gitale vidoch sit mesek mekeran quandiget te yenen bematek me jesus te tamenalewe
በዛሬው መልእክት እጅግ እንደ ተባረካችሁ እናምናለን። አድማጮቻችን ላላችሁ ጥያቄና አስተያየት በመልእክት ሳጥን ቁጥራችን 145 በስልክ ቁጥራችን 0910 82 81 82 ላይ ብታደርሱን አስፈላጊውን መረጃ ልንሰጣችሁ ዝግጁ ነን። በሚቀጥለው ፕሮግራም ተከታዩን ትምህርት ይዘንላችሁ እስከምንቀርብ ድረስ የእግዚአብሔር ጸጋና በረከት ከሁላችሁ ጋር ይሁን። ደና ሆኖልን
ተዛዙ ለመፈጸም ወደ ፈቅደ ትሪው